Voice of America.
አመሰግናለሁ ዶክተር አሸናፊ በቅድሚያ ለጊዜው። እስቲ ይህ ግንቦት 19 እና ግንቦት 20 ያደረጋችሁት የሲያትል ጉባኤ እንዴት እንደተካሄደና እንዴት እንደተጠናቀቀ ባጭሩ ያስረዱኝ ይንገሩኝ እስቲ።
በመጀመሪያ እድሉን ስለሰጣኝ አመሰግናለሁ። ይሄ ጉባኤ እንግዲህ እጅግ የተሳካ ነው። የሚያሰኘው ነገር ምንድነው? ያቀደውን እንደ ግብ ያስቀመጠውን ነገር ማሳካት መቻሉ ነው። የመጀመሪያውና ዋነኛው ግቡ ላለፉት ብዙ አመታት በብሔር በሃይማኖት በፖለቲካ አመለካከታቸው ተለያይተው የነበሩ የኢትዮጵያ ልጆችን አንድ ላይ በማምጣት እንዲገናኙ፣ እንዲነጋገሩ፣ ሰላም እንዲባባሉ ማስቻል ነው። ያንን ሰክሰስፉሊ አሳክተናል።
ቀድሞ የማይገናኙ ቀድሞ የማይነጋገሩ ሰዎችን ወይም የፖለቲካ አቋም ያላቸውን ነው አሁን ማገናኘት የቻላችሁት?
አዎ፣ እንግዲህ ቀደም ብሎ ከመጀመሪያው በተማሪዎች ንቅናቄ ጊዜ ጀምሮ እንደምታስታውሰው አብረው የነበሩ ግን በተለያየ አቅጣጫ ይዘው በመሄድ የተለያዩ፣ ለምሳሌ አንድ ገበታ ላይ ከኮንቬንሽኑ በፊትም ወይም ከጉባኤው በፊት ባለ ራት ላይ አንድ ማዕድ ላይ የተገኙት ሰው ሰዎች በአንድ ወቅት አብረው ተማሪ የነበሩ ከዛም በኋላ የተለያየ አቅጣጫ ይዘው ለመገዳደል የሚፈላለጉ የነበሩ ናቸው። ለምሳሌ የኢህአፓ መስራች ከነበሩት ውስጥ እነ ፕሮፌሰር ጌታቸው ወጋሻው እዛ ተቀምጠዋል። የህወሓት መስራች የነበሩት ዶክተር አረጋዊ በርሄ እዛ ጠረጴዛ ላይ ነበሩ። የደርግ ከፍተኛ ባለስልጣን የነበሩት ሻለቃ ዳዊት ወልደ ጊዮርጊስ እዛ ላይ ነበሩ። የኦነግ ከፍተኛ አመራር የነበሩት ዶክተር በያና ሶባ እዛ ጋር ነበሩ። ተመልከት እንግዲህ አንድ ማዕድ ላይ ቁጭ ብለው ተገናኝተው ተነጋግረው ሰላም ተባብለው ያለፈ ታሪካቸውን መልሰው ሲነጋገሩ በጣም ደንቅ ነበረ እና ይሄ አንድ ትልቅ ስኬት ነው በራሱ። ከዛ በመቀጠል እንደ ግብ ያስቀመጥነው ነገር አሁን ያለውን የሀገራችንን ሁኔታ እንዲገመግሙ፣ ገምግመውም ደግሞ የጋራ ራዕያችን ሀገራዊ አጀንዳችን ምንድን ነው የሚለውን ነገር በደንብ አብስለው ተነጋግረው አንድ ነገር ከዛ ውስጥ እንዲወጣ ነበር የምንፈልገው። ያንንም እንዲሆን አስችለዋል። ከዛ ደግሞ በጣም ጉባኤውን የተሳካና ልዩ ያደረገው ነገር በመካከላችን አንጋፋው የሰብአዊ መብት ተሟጋች እና የኢትዮጵያ አንድነት እንደው ሁል ጊዜም አዘውትረው የሰሩ የደከሙ ታላቁ ምሁር ፕሮፌሰር መስፍን ወልደ ማርያም መገኘታቸው ነው። ከኢትዮጵያ ተጉዘው እዛ ጉባኤ ላይ ተገኝተው ያስተላለፉት መልእክት በጣም ጠንካራ ነበር። ጉባኤውም ደግሞ በሕይወት ዘመናቸው ላበረከቱት እና ለከፈሉት መስዋዕትነት እውቅና ሰጥቶ ሸልሟቸው አክብሯቸው የተለያየንበት ጉባኤ ነበርና በጣም በጣም ፓወርፉል ነው። ፕሮግራም አካሄዱ ሁሉ ነገር የተሳካ ነበረ። በሲያትልና በአካባቢው የሚኖሩ አገር ወዳዶች ያደረጉት መረባረብ የሚደንቅ ነበር።
ዶክተር አሸናፊ በዚህ ጉባኤያችሁ ማብቂያ ላይ ባለአስር ነጥብ የአቋም መግለጫ አውጥታችኋል። በዚሁ የአቋም መግለጫ ላይ ራዕይና መንገዳችሁንም አስቀምጣችኋል። ይህንን ራዕይና መንገድ ደግሞ ለማሳካት ለማምጣት የሚያስችል የሽግግር ሂደት የሚል ሀረግ ያለበት አቋም በአስረኛው ነጥባችሁ ላይ ሰፍሯል እና ይሄ የሽግግር ሂደት የምትሉት ነገር እንደ ፖለቲካ እንቅስቃሴ ወይም እንደ ፖለቲካ ፓርቲ የመደራጀት አካሄድ ነው ወይስ ሌላ ቅርጽ አለው ወይስ ሌላ አካሄድ አለው?
እንደ ፖለቲካ ድርጅት አደረጃጀት ወይም አዲስ ድርጅት የመፍጠር ዓላማ በፍጹም የለው።
ግን 17 አባላት ያሉትን አንድ ኮሚቴ ደግሞ መስርታችኋል በዚሁ ወቅት።
አዎ።
ምንድን ነው ኮሚቴው ስራ?
ምንድን ነው ያደረግነው? ይሄ ተለያይቶ ያለውን ህዝብ ተበታትነው በየአቅጣጫው የትግል የሚያደርጉ ሁሉም የሚፈልገው ነገር ምንድን ነው? በኢትዮጵያችን ለሁላችንም የምትስማማ ዲሞክራሲያዊት ሀገር እንመስርት የሚል ከሆነ ይሄ ተበታትኖ የሚደረገው ትግል መሰባሰብ አለበት። ያንን ማሰባሰብ ነው እንግዲህ በዋናነት ይሄ ኮሚቴ የሚሰራው። እነዚህ የጋራ ራዕያችን አስቀምጠናል። በአጭር ጊዜ ልናደርግ የምንፈልገውን ነገር እንደ አጀንዳ አስቀምጠናል። በረጅም ጊዜ ልንሆን የምንፈልገውንም ነገር ዘርዝረናል። ስለዚህ እነዚህ ነገሮች ተግባራዊ እንዲሆኑ ትልቁ ነገር የሰመረበት ነገር ይሄ በየአቅጣጫው የሚደረገውን ትግል ወደ ዲሞክራሲያዊ የሚደረግ ሽግግርን የሚያመቻች ኮኦርዲኔት የሚያደርግ ሌሎች ጥረት የሚያደርጉም አሉ። ከነሱ ጋር አብሮ የሚሰራ ጥናት እንዲደረግ የሚያበጅ ይሄን ጉባኤ ደግሞ ይሄን እንደዚህ አይነት ውይይትም ደግሞ አንድ ጊዜ ልጅ ብሎ ተነጋግረን ብቻ የሚበተን ነገር እንዳይሆን ቀጣይነት ያለው እንዲሆን ለማድረግ እንደዚህ አይነት ኮኦርዲኔቲንግ ኮሚቴ ነገር ያስፈልጋል።
አስተባባሪ ኮሚቴ
ያስፈልጋል ነው እንጂ እንደ ድርጅት የተቋቋመ ነገር አይደለም። ሌሎች ጥረቶች አሉ። ከነሱ ጋር አብሮ መስራት፣ ጥናቶች እንዲካሄዱ ማድረግ ዋናው አላማችን ሀገራችን በተለየ ዘጠነኛው ላይ የአጭር ጊዜ ትልማችን ሀገራችን በአጭር የሽግግር ሂደት አልፋ በህዝብ ነጻ ምርጫ ላይ ወደ ተመሰረተ ዲሞክራሲያዊ መንግስታዊ ስርዓት እንድትሸጋገር ማስቻል ነው። ያንን ለማድረግ ምን መደረግ አለበት የሚለውን ነገር ጥናት እንዲደረግ ያደርጋል። ከሌሎች ጋር አብሮ ይሰራል። የፖለቲካ ድርጅቶች መተባበር ካለባቸው እንዲተባበሩ ፕሬዘር ያደርጋል። የሲቪክ ኦርጋናይዜሽንስ ወይም ማህበራዊ
የዜጎች ማህበራት
እነሱም ቢሆኑ እንዲተባበሩ ኃይላቸውን እንዲያስተባብሩ ይረዳል። የእምነት ተቋማት አሉ። እነሱም እርስ በርሳቸው እንዲነጋገሩ ብቻ ሳይሆን ሌላውንም እንደዚሁ እንዲገናኝ፣ እንዲወያይ፣ ሰላም እንዲመጣ፣ አንድነትን እንዲሰብኩ የሚያደርግ አይነት ነገር ነው እና የሁሉም አሁን ያልኳቸው ተወካዮች ያሉበት ነው። አንጋፋዎቹ የፖለቲካ ምሁራን አሉበት። በአሁኑ ጊዜ ቀጥተኛ የፖለቲካ አክቲቪስቶች አሉበት። የሴቶች ተወካዮች አሉበት። ወጣቶች አሉበት። እና እነዚህ ሁሉ እንግዲህ ስብስብ ወደ ላቀ ደረጃ በዚህ ጉባኤ ላይ ያልተገኙ ግን ብዙ ማድረግ የሚችሉ ኃይሎች አሉ። እነሱን ሁሉ የሚያስተባብሩ እና ይህን ጉባኤ ደግሞ በቀጣይነት እንዲካሄድ የሚያመቻች ኮሚቴ ነው ማለት ነው።
በዚህ በአቋም መግለጫችሁም ሆነ በውይይታችሁ ሂደት ወቅት ትግል የሚል ብዙ ተደጋጋሚ አቋሞች፣ ሐሳቦች ይነሱ ነበር። በአብዛኛው ትግል ያመዘነባቸው ምንድነው? ትግሉ ከማን ጋርስ ነው ትግሉ?
በእውነት ሁሉም የተስማማበት በመጀመሪያው ፓናል ዲስከሽን የተነሳው ነገር አገራችን ከፍተኛ የሆነ የፖለቲካ ቀውስ ውስጥ ነው ያለችው። አሁን አገሪቱን በማስተዳደር ላይ የሚገኘው ህወሓት ኢህአዴግ አገሪቱን በዲሞክራሲያዊ ስርዓት መምራት አልቻለም። ስለዚህ ነው ህዝቡ ከፍተኛ አመጽ ውስጥ፣ እምቢተኝነት ውስጥ የገባው። ስለዚህ ይህንን ስርዓት መቀየር፣ ወደ ዲሞክራሲያዊነት ሽግግር ማድረግ አስፈላጊ መሆኑ ተሰምሮበታል። ይህንን ለማድረግ በአቋም መግለጫው አምስተኛው ላይ ነው መሰለኝ ትልቅ ጥሪ የተደረገው ለህወሓት ኢህአዴግ ነው። አስቸኳይ ጊዜ አዋጁ ቆሞ ህዝቡ ወደ ሰላም የሚመለስበትን፣ በሰላማዊ መንገድ ጥያቄ ማንሳት የሚችልበትን፣ መጻፍ የሚችልበትን፣ መሰብሰብ የሚችልበትን ሁኔታ ይፈጠር፣ እውነተኛም የሆነ ደግሞ ውይይት ይካሄድ፣ ድርድር ይካሄድ ከተቃዋሚዎች ጋር እና ይህንን ጥሪ ተደርጓል። ነገር ግን ይሄ ከብዙ ልምድ የምናየው ሊሳካ አልቻለም። ፈቃደኝነት የለም በህወሓት ኢህአዴግ በኩል። ስለዚህ ያንን ለማድረግ ደግሞ መታገል ያስፈልጋል። ዝም ብሎ የሚመጣ ነገር አይደለም። ማስገደድ፣ መጠየቅ፣ በሰላማዊ ሰልፍም በሌሎች አማራጮችም መታገልና ወደምንፈልገው ለውጥ መጓዝ ይኖርብናል የሚል እምነት ስላለው ነው እንግዲህ የትግሉ እንኳን አንትን የያዘው በዚህ ጉባኤ ላይ።
ዶክተር አሸናፊ ከዚህ በፊት ሳናግሮት አሁን ያለውን ገዢ ፓርቲ ወደዚህ መድረክ ለማስገባት ወደፊት ጥረት እንደምታደርጉ ገልጸውልኝ ነበር። ከዚህ በፊትም በተደጋጋሚ ጥረቶች ተደርገው እንዳልተሳኩም ነግረውኝ ነበረ። በአሁኑ ጉባኤ ላይ ግን አለመጋበዛችሁንና በተለይ ተቃውሞ በኩል ያሉ ድርጅቶች ወይም ግለሰቦች ድርጅቶች ሳይሆን በመሰረቱ ግለሰቦች ነው ያሉኝ፣ የፖለቲካ ሰዎች ነው ያሉኝ እና መጋበዛችሁን ነበር የገለጹልኝና ወደፊትስ በሚኖሩ መድረኮች ላይ እንደዚሁ የመጋበዝ ሐሳብ አላችሁ ወይ? በዚህ አጋጣሚ በዚህ ወቅት ያነሳችሁት ለመሆኑ ኢህአደግ ወይም ገዢውን ፓርቲ የምትመለከቱት እንደ አጋር ነው ወይስ እንደ ጠላት ነው? ሊገፋ ሊወድቅ ሊጣል እንደሚገባው አካል ነው ወይስ አብረውት ሊሰሩት እንደሚቻል አካል ወይም ወገን ነው የምታስቡት?
ይሄ በጣም ጥሩ ጥያቄ ነው። እንዳልኩህ በአቋም መግለጫው ላይ በትክክል ተቀምጧል። በአምስተኛው ላይ እነሱ የሽግግሩ አካል እንዲሆኑ ጥሪ ያደርጋል። እነሱም የኢትዮጵያ ልጆች ናቸው። እነሱ እኛ እንባባል እንጂ የሁላችንም ቤት ትልቋ ሀገራችን ኢትዮጵያ ነች። በፖለቲካ አመለካከት የተለያየን ልንሆን እንችላለን። ነገር ግን በዲሞክራሲያዊ ስርዓት ቢሆን ሀሳቦች ተፋይተው ይሄኛው አሸንፎ ሌላኛው ተሸንፎ የስልጣን ሽግግር የሚደረግበት ህዝቡ ምርጫ የሚያደርግበት የሚፈልገውን የሚሰይምበት የማይፈልገውን የሚያወርድበት ስርዓት ቢኖር ኖሮ ይሄ ሁሉ ችግር አልነበረም። በምንም አይነት እንደ ጠላት የሚፈረጁ አይደሉም። ነገር ግን ያንን እድል ለኢትዮጵያ ህዝብ ለመስጠት ፈቃደኛ አልሆኑም። ባለፉት 26 አመታት ያየነው ልምድ የሚያሳየው ነገር በፍጹም ሁሉ ነገር ይሄ የዲሞክራሲያዊ ስርዓትን ሊያመጡ የሚችሉ ነገሮች በሙሉ እየተዘጉ እየጠበቡ መጥተው መጨረሻ ላይ ጭራሽ መቀለጃ ነው የሆነው። 100% እስከ ማሸነፍ ደረጃ ደርሰናል። ስለዚህ ወደ ልማታዊ መንግስትነት ተቀይረናል። ይሄ ብዝሃ ፓርቲ አካሄድ ለኢትዮጵያ አሁን አያስፈልጋትም ወደሚል አይነት ደረጃ የደረሱበት ሁኔታ ነው ያለው እና ይሄ ነገር መቀየር አለበት። በእንደዚህ አይነት ሀገራችን ልትለማ፣ ሀገራችን ልታድግ፣ ለሀገራችን ዘላቂ ሰላም ሊመጣ፣ ሀገራችን የሁላችንም ልትሆን፣ ፍትህ የሰፈነባት ልትሆን አትችልም እና ይሄ መቀየር አለበት። ይሄንን መቀየር የሚቻለው ደግሞ በትግል ነው። ዝም ብለን ቁጭ ብለን ስለምንመኘው አይመጣም። ስለዚህ ግፊት ማድረግ አለብን። የመጀመሪያው ምርጫችን በሰላማዊ መንገድ ተደራድረን ሁላችንም ወደዛ የምንሸጋገርበትን መፈለግ፣ ያ የማይሆን ከሆነም ደግሞ ሌሎች አማራጮችን መሻት የግድ ይላል። ስለዚህ እንደ ጠላት ወይም እንደ አጋር ልናያቸው የምንችልበት ደረጃ ላይ አይደለንም። አጋር ሊሆኑ የሚችሉት እንዳልኩ ወደ መድረኩ መጥተው እየተወያየን ይሄ ነገር መቀየሩ አስፈላጊነቱ እነሱም ሲያምኑበት አብረን ልንሰራ የምንችልባቸው ሁኔታዎች ሲፈጠሩ ነው። አይ ሆፕ ወደፊት ይፈጠራል። በተቃዋሚው በኩል የሚያሰባስቡን የጋራ ራዕያችን አገራዊ አጀንዳችን ይሄ ነው ብለናል። በዛ የሚሰባሰበው አሁን ትክክለኛ ጥያቄውን በደንብ አዘጋጅቶ ለመደራደርም ዝግጁ የሚሆን ኃይል በአጭር ጊዜ ሊፈጠር ይችላል ብዬ አምናለሁ።
በእናንተ እምነት እንደው በፖለቲከኞች አባባል ሁሉም ነገር ጠረጴዛ ላይ ነው ያለው ነው የሚሉም ይመስለኝ እና በዚህ ጣልቃ ላይ ሌሎች አማራጮች ሲሉ የሰነዘሩት ሀሳብ አለ እና ምን ማለት ሆኖ እስቲ መናገር ከተቻለ በዚህ ጉዳይ ላይ
ሌሎች አማራጮች በጠረጴዛ ዙሪያ ላይ የማይመጣ ከሆነ እኮ ባለፉት 2 አመታት የተከሰተው ህዝባዊ እምቢተኝነት ሌላው አማራጭ ነው። ማለት በኦሮሚያ የተቀሰቀሰው ህዝባዊ አመት ይሄ ስርዓት በቃኝ ሊቀየር ይገባዋል፣ ወደ ዲሞክራሲያዊ ስርዓት መሸጋገር አለብን፣ ነገሮቹ አንዳንዶቹ ሎካል ናቸው፣ የመሬት ጥያቄ ሊሆን ይችላል፣ የኢኮኖሚ ጥያቄ ሊሆን ይችላል፣ የፖለቲካ እነዚህ ሁሉ የአስተዳደራዊ ችግር አለ የሚል ሊሆን ይችላል። ብቻ ህዝቡ ይህ ገዢው ፓርቲ በያዘው መንገድ መቀጠሉን አለመቀበሉን ያሳየበት ነው። በአማራ ክልልም እየተካሄደ ያለው ህዝባዊ እምቢተኝነት የሚያሳየው ይሄ ነው። በሰላማዊ ድርድር በዲሞክራሲያዊ እና ነጻ ምርጫ ለውጥ መምጣት ካልቻለ የሚቀጥለው እንደዚህ አይነት ህዝባዊ እምቢተኝነትን ያስከትላል ማለት ነው። ስለዚህ ወደ እሱኛው ጥሩ አማራጭ አይደለም።
ይሄንን ሲሉ ትንሽ ግልጽ ለማድረግ
የሚበጀው
ይሄንን ሲሉኝ ትንሽ ግልጽ ለማድረግ የኃይል መንገድ የግጭት መንገድ፣ የጦርነት መንገድ፣ የትጥቅ መንገድ እንደ አማራጭ ሊመጣ ይችላል የሚል ሐሳብ አላችሁ ማለት ነው?
አብሶሉትሊ እየመጣ ነው እኮ። ሊመጣ ይችላል ሳይሆን የሆነ ያለው ነገር እኮ ይሄ ነው። ያየን ያለነው ነገር ሌላው ነገር መንገድ በሙሉ እየተዘጋ እየጠበበ ሲሄድ በምርጫ ለውጥ እንደማይመጣ ሲያቁ፣ በሰላማዊ ድርድር ለውጥ ሊመጣ እንደማይችል ሲያቁ፣ ሁሉ ነገር ሲዘጋ፣ በሩ ሁሉ ሲዘጋ እንግዲህ ሰው እየሰበረ መውጣት ጀመረ እኮ። የራሱን እርምጃ መውሰድ ጀመረ። ሰላማዊ ሰልፍ እየወጣ ይጠይቅ ጀመረ። የኃይል እርምጃ መወሰድ ተጀመረ እኮ። ስለዚህ ይሄ ያለ ነው፣ እየታየ ያለ ነገር ነው። እና ስጋት ውስጥ የከተተን ነገር ይሄ ነው። ይሄ አካሄድ ጥሩ አይደለም። በሀገራችን ሰላምን ሊያመጣ አይችልም። በተለይ ዘላቂ ሰላምን ሊያመጣ አይችልም። ለውጥ ሊያመጣ ይችል ይሆናል። ስለዚህ የስርዓት ለውጥ የሚመጣባቸውን ሌሎች አማራጮች ቢሞከሩ ጥሩ ነው። ስለዚህ አጋር ሊሆን የሚችል የነበረው የለውጡ ህዋት ያደግ እነዚህን ጥሪዎች ተቀብሎ ሁሉንም የሚቃወሙትን በሽብርተኛነት ከመፈረጅ ይልቅ እንደ አጋር አይቶ ኦ ብሎ ቆም ብሎ እነዚህም የኢትዮጵያ ልጆች ናቸው፣ እነዚህም ለሀገራቸው የሚጨነቁ ናቸው፣ ስለዚህ ከነሱ ጋር እንነጋገር የሚልበት ደረጃ ላይ እንዲደርስ ነበር የሚጠበቀው። ያ አለመሆኑ ነው አሁን ወደማንፈልገው ብጥብጥ፣ ግጭት እየገባን ያለ ነው። እና አሁንም አልመሸም። ወደ ጠረጴዛው ቢመጡ የተሻለ ነው ብዬ አምናለሁ።
ስለዚህ የኢትዮጵያ ብሔራዊ አንድነት ጉባኤ ሀሳብ ይህንን ስጋት የማስወገድ ጭምር ነው ማለት ነው?
ያ በሁሉም ቦታ ላይ ኤምፋሳይዝ እንትን አትኩሮት ሰጥተን ያነሳ ነው ነገር አገራችን የፖለቲካ ቀውስ ውስጥ ገብታለች። የውበቶቻችን መገለጫ የሆኑት የብሔር ልዩነት፣ የሃይማኖት ልዩነት፣
የፖለቲካ ልዩነት
ስብጥሩን እየወሰደን ነው። ሞዛይክ ነገሮች እንደ እንትን እየተወሰዱ ናቸው። ልዩነቶቻችን እንዲሰፋ እያደረጉ እንድንበጣበጥ፣ እንድንለያይ፣ በዛ መስመር እንድንጋጭ እየተደረገ ነው። ይሄ አደገኛ አካሄድ ነው። ይሄ መቆም አለበት ብለን ነው ይህን ጉባኤ ስንጠራ እንደውም በዋናነት የጠራ ነው።
ዶክተር አሸናፊ አንድ ጥያቄ ላንሳለሁ። እስኪ በዚህ መግለጫችሁ ላይ ወያኔ፣ የወያኔ ጦር፣ ህወሀት፣ ህወሀት ኢህአደግ፣ እርስዎም አሁን ሲገልጹልኝ በዚህ ቃለ ምልልስ ውስጥ ህወሀት ወያኔ እያላችሁ ነው የምትናገሩት። ኢህአደግ ደግሞ ግንባር መሆኑን፣ የተለያዩ ፓርቲዎች ግንባር መሆኑን እንዲሁም ሌሎችም የግንባሩ አባላት ያልሆኑ አጋሮችም እንዳሉት የሚናገር ገዢ ፓርቲ ወይም ገዢ አካል ነው በኢትዮጵያና፣ ለምንድን ነው እንደዚህ አተኩራችሁ ነጥላችሁ በአንድ የግንባሩ አካል ላይ ማነጣጠር የፈለጋችሁት?
ይሄ እንግዲህ ለረጅም ጊዜ ጥናት የተደረገበት በተግባርም ያየ ነው። ለ26 ዓመታት የኢትዮጵያን ፖለቲካ፣ የኢትዮጵያን ሴኪሪቲ፣ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እያሽከረከረ ያለው ህወሓት ነው። ግንባር ተፈጥሯል። የስ ለዛም ነው እንግዲህ ሁለቱንም አያይዘን የምንጠቅሰው። ነገር ግን ስልጣኑን በበላይነት የተቆጣጠረው አሁንም ቢሆን ህወሓት ነው። ይሄ ግልጽ ነው። የመከላከያ ሰራዊቱ ከፍተኛ አዛዦች ሙሉ ለሙሉ ማለት ይቻላል የህወሓት ሰዎች ናቸው። ሴኪሪቲንም እንደዚሁ የሚቆጣጠሩት እነሱ ናቸው። ስለዚህ እነሱ የሚመሩት ነው ብንል የተጋነነ አይደለም። ይሄ በጣም ግልጽ ነው ለሁላችንም። ለዚህም ነው አትኩሮት ሰጥተን ህወሓትን አጉልተን የምናሳየው ኢህአዴግ ብቻ በሚል ስም ሽፋን እንዲሄድ ያልፈለግነው ለዛ ነው። ስለዚህ የሁለቱ ቅንጅት ነው በዋናነት ይሄን ነገር የሚያደርገው ህወሓት እንደሆነ ስለምንረዳ።
ዶክተር አሸናፊ ጎሳዬ ለሰጡኝ ማብራሪያ ለጊዜው በጣም አመሰግናለሁ።
እኔም እድሉ ስለተሰጠኝ እጅግ አድርጌ አመሰግናለሁ። ሰለሞን መልካም ቀን።